ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው።
ገዢው ኢህአዴግና 16 ተቃዋሚ ፓርቲዎች የሀገር ውስጥና የውጭ ሀገር ታዛቢዎች ለመጀመሪያ ጊዜ በተገኙበት በድርድር አጀንዳዎች ላይ መነጋገር ጀምረዋል።
የጸረ ሽብር አዋጁን በሚመለከት 16 ፓርቲዎች ጠይቀዋል። በእኛ በኩል ይህ አዋጅ ይሻሻል የሚል ኢንትረስት የለንም። ነገር ግን ለምን እንዲሻሻል እንደፈለጉ ፓርቲዎች ማብራሪያ ከሰጡን ልንሰማቸው ዝግጁ ነን።
የኢህአዴግ ዋና ተደራዳሪ አቶ ሸፈራው ሽጉጤ በምክር ቤቱ የጽፈት ቤት ኃላፊም ናቸው። የምሽቱ አብይ ርዕስ ዝርዝር ይኖረዋል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ረቡዕ ሰኔ 7 ቀን 2009 ዓ.ም ምሽት አስተናጋጆች እኔ አዳነች ፍስሐዬና
ሰለሞን ክፍሌ አብረናችሁ እናመሻለን። በቅድሚያ የዕለቱን ዜናዎች እናሰማለን።
የዩናይትድ ስቴትስ ምክር ቤት አባል ስቲፈን ስካሊስ ዛሬ በቨርጂኒያ ክፍለ ግዛት በምትገኘው አሌክሳንድሪያ ከተማ ተተኩሶባቸው ቆስለዋል። እሳቸውና ሌሎች የምክር ቤት አባላት በአመታዊው የቤዝቦል ጨዋታ ለመሳተፍ ልምምድ ያደርጉ በነበረበት ወቅት ነው ተኩስ የተከፈተው። ፕሬዚደንት ዶናልድ ትራምፕ ተኩስ የከፈተው ሰው ከፖሊሶች ጋር በተካሄደ የተኩስ ልውውጥ በደረሰበት ጉዳት እንደሞተ ገልጸዋል። የ66ቱ ዓመት ጎልማሳ ጄምስ ሆድኪንግሰን እንደሚባልና ከኢሉነይ ክፍለ ግዛት እንደመጣ የመንግስት ባለሥልጣኖች ገልጸዋል። የስካሊስ መስሪያ ቤት በተናገረው መሰረት ወገባቸው ላይ የተመቱት የምክር ቤት አባል ሆስፒታል ገብተው እየታከሙ ናቸው። በተረጋጋ ሁኔታ ይገኛሉ። ፕሬዚደንት ትራምፕም አረጋግጠውታል። ፕሬዚደንት ትራምፕ አያይዘውም ተኩሱ ሁሉም ዜጎች በዋሽንግተንና በተቀሩት የሀገሪቱ ክፍሎች የሚንጸባረቀውን የፖለቲካ ልዩነት መወጣት እንዳለባቸው ያሳየናል ሲሉ አስገንዝበዋል።
ለንደን ላይ ከደረሱት ትልቅ የእሳት ቃጠሎች አንዱ የሆነውን ለመከላከል የእሳት አደጋ ሰራተኞች በመታገል ላይ ባሉበት በአሁኑ ወቅት የሰው ሐዘን ወደ ቁጣ ተቀይሯል። የቃጠሎ መከላከያ ደህንነት ስርዓቱ ሳይጣስ አልቀርም የሚሉ ጥያቄዎችን በመሪዎች ላይ እየቀረቡ ናቸው። 24 ፎቆች ባሉት በምዕራብ ለንደን በሚገኘው አፓርትማ ላይ በፍጥነት በተያያዘው የእሳት ቃጠሎ ቢያንስ 6 ሰዎች እንደሞቱ ስኮትላንድ ያርድ የተባለው የሜትሮፖሊታን ፖሊስ አገልግሎት ዋና ጽሕፈት ቤት ገልጿል። ዛሬ ማለዳ ላይ በተነሳው እሳት ምክንያት ነዋሪዎች መግቢያ መውጫ አጥተዋል። ግሪንፊልድ ታወር በተባለው በ120 የሚገመቱ አፓርትማዎች ባሉት ሕንፃ 600 የሚሆኑ ሰዎች ይኖራሉ። የእሳት አደጋ ሠራተኞች በእያንዳንዱ ፎቅ እየተዘዋወሩ የቀረውን እሳት እያጠፉ ነዋሪዎቹን ለማዳን እየሞከሩ በመሆናቸው የሞቱት ሰዎች ቁጥር ከፍ ሊል ይችላል ተብሏል። እስካሁን ባለው ጊዜ የገቡበት ካልታወቁት ሰዎች መካከል ብዙዎቹ ልጆች ናቸው ተብሏል።
የዩናይትድ ስቴትስ ምክር ቤት ዲሞክራት አባላት ፕሬዚደንት ዶናልድ ትራምፕ የሀገሪቱን ሕግ በመጣስ በተለያዩ የንግድ ተቋሞቻቸው በኩል የውጭ ገንዘብ እየተቀበሉ ነው የሚል ክስ መስርተውባቸዋል። ከ190 በላይ የሚሆኑ የሕግ መምሪያና መወሰኛ ምክር ቤት ዲሞክራት አባላት ማንኛውም የመንግስት ባለስልጣን ከምክር ቤት ፈቃድ ሳያገኝ ከማንኛውም የውጭ ሀገር ስጦታና ገንዘብ መቀበል የሚያግደውን ህግ ፕሬዚደንት ትራምፕ እየጣሱ ነው የሚል ክስ መስርቶባቸዋል። ትራምፕ ለፕሬዚዳንትነት ከመወዳደራቸው በፊት በቤቶች መሸጥና መግዛት ንግድ የተሰማሩ ስለነበሩ በርካታ በስማቸው የሚጠሩ ሆቴሎችና ሌሎች ንብረቶች በዓለም ዙሪያ እንዳላቸው ይታወቃል። የንግድ ተቋሞቻቸው የቀን ተቀን ስራን ለሁለት ልጆቻቸው ትንሹ ዶናልድና ኤሪክ አዛውረዋል። የኩባንያው ባለቤትነት ግን እንደጠበቁ ናቸው።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የዛምቢያ ፓርላማ ከጥቂት ወራት በፊት የሀገሪቱ ፕሬዚደንት ንግግር ሲያደርጉ ጥለው የወጡ 48 ተቃዋሚ አባላትን አግዷል። እርምጃው በእስር ላይ ያሉት ተቃዋሚ መሪ በሀገር ክህደት ወንጀል ተከሰው የፍርድ ሂደታቸውን እየተጠባበቁ ባሉበት በአሁኑ ወቅት ውጥረቱ መባባሱን የሚጠቁም መሆኑን የአሜሪካ ድምፅ ዘጋቢ አኒታ ፓውል ከጆሃንስበርግ ባስተላለፈችው ዘገባ አመልክታለች። ቆንጅታ እየታቀርበዋለች።
48ቱ የዛምቢያ የምክር ቤት ተቃዋሚ አባላት ለሚቀጥለው የአንድ ወር ጊዜ ነው የታገዱት ደሞዝም አይከፈሉም። በዚህም ምክንያት በርካታ ምክር ቤታዊ ኮሚቴዎች ስራቸው ይስተጓጎላሉ። ከ166 አባላት 48ቱ ስለማይኖሩ ምልአተ ጉባኤ አይሞላምና በፖለቲካውም ረገድ ስልጣኑን ያጠበቀ በመጣው በገዢው ፓርቲና በተቃዋሚው ጎራ መካከል ያለውን ፍጥጫ ይህርምጃ ያባብሰዋል። የምክር ቤቱ አፈጉባኤ ፓትሪክ ማቲቢኒ የዋናው ተቃዋሚ ፓርቲ ተወካዮች የሆኑት 48ቱም ፕሬዝዳንቱ ለምክር ቤቱ ንግግር ሲያደርጉ ጥለው በመውጣታቸው ከባድ ጥፋት ፈጽመዋል ብለዋል። የተቃዋሚዎቹ ቃል አቀባይ ቻርልስ ካኮማ ግን በዚህ አይስማሙም።
በሕገ መንግስታችን መሰረት የፓርላማ አባላት የመናገር ሐሳብን የመግለጽ መብታቸው የተጠበቀ ነው። ያለመናገር ጉባኤ ጥሎ በመውጣት ወይም ጭራሽኑ ባለመገኘት ተቃውሞን መግለጽም ይችላሉ።
ፍጥጫው ስር ከሰደደ ወራት ተቆጥረዋል። ባለፈው የአውሮፓውያን አመት መጨረሻ በተካሄደው ፕሬዝዳንታዊ ምርጫ ከፕሬዝዳንቱ ከኤድጋር ሉንጉ ጋር የተፎካከሩት ተቃዋሚው መሪ ሃካይንዴ ሂቼሊማ ከታሰሩ አንድ ወር ተኩል ሆኗቸዋል። የመብት ቡድኖች የታሰሩት በፖለቲካ ምክንያት ነው እያሉ ነው። የፍርድ ሂደታቸው እየተጓተተ ነው። የታሰሩት የሞት ፍርድ እየተጠባበቁ ካሉ ወንጀለኞች ጋር ነው ብለው የፓርቲው ቃል አቀባይ ካሮማ አማራዋል። የዛምቢያ የካቶሊክ ቤተክርስቲያን ጳጳሳት ጉባኤ ዛሬ ባወጣው መግለጫ ደግሞ በሰላማዊ ታሪኳ ስትኮራ የኖረችው ሀገር ወደ አምባገነናዊ አገዛዝ እየተንሸራተተች ናት ሲል አስጠንቅቋል። ጋምቢያ ውስጥ ታራንጃ ኤፍኤም የተባለው ሬዲዮ መስሪያ ቤት ተዘግቷል። የኤሌክትሪክ መብራት ለ48 ሰዓታት ያህል ተቋርጧል። ጄኔሬተሩ ሳይቀር መስራት አቁሟል። ከጋምቢያ መዲና ባንጊ ወጣ ብሎ የሚገኘው ተወዳጅነት ያተረፈ ማህበረሰባዊ ሬዲዮ ተግዳሮቶች ይፈራረቁበታል። ችግሩ የተጀመረው ከ9 ዓመታት በፊት ታራንጃ ኤፍኤም ወልፍ፣ ማንዲንካ እና ፉላ በተባሉት ቋንቋዎች የጋዜጦች ዳሰሳ ፕሮግራም ከጀመረ በኋላ ነው። ጋምቢያ ውስጥ ርዕዮተ ዓለማቸው ምን ይሁን ምን ሁሉም ጋዜጦች ዳሰሳ የምናቀርበው እኛ ብቻ ነን ሲሉ የሬዲዮ ጣቢያ ረዳት ዳይሬክተር ብራያን ኤስ ጆብ ተናግረዋል። ህብረተሰቡ እንዲረዳው ስንል ጠቃሚ የመሰሉን ወሬዎች በአካባቢ ቋንቋዎች ተርጉመን እናቀርባለን በማለትም አክለዋል። ያኒው ፕሬዚደንት ያህያ ጃሜ በተለይም ብዙ ህዝብ በሚረዳቸው ቋንቋዎች የሚተላለፍ የዜና ሽፋን ስለማይፈልጉ ታራንጃ ኤፍኤምን የብሔራዊ ጸጥታ አደጋ አድርገው ያዩት እንደነበር 5 ጊዜ ዘግተውት እንደነበር ታውቋል።
እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ተዋጊዎች ቶራ ቦራ የተባለውን የአፍጋኒስታን ክልል በከፊል ተቆጣጥረዋል። አካባቢውን የተቆጣጠሩት ከታሊባንና ከመንግስት ደጋፊ ሚሊሻዎች ጋር ለቀናት ከተዋጉ በኋላ ነው። ቶራ ቦራ በቀላሉ የማይደረስበት በተራሮች የተከበበ ሲሆን ከፓኪስታን ጋር የሚዋሰኑ ውስብስብ ዋሻዎች እንደሚገኙበት ታውቋል። ቦታው ዝና ያተረፈው በአሜሪካ የተመራው ቡድን የአልቃይዳን መሪ የነበረውን ኦሳማ ቢንላደንን በገጠመበት ወቅት እንደሆነ ይታወሳል። ሆኖም ቢንላደን ወደ ፓኪስታን አመለጠ። የአሜሪካው ኃይል ቢንላደንን አጣብቂኝ ውስጥ አስገብቶት የነበረው እንደ አውሮፓውያን ዘመን አቆጣጠር መስከረም 11 2001 ዓ.ም በዩናይትድ ስቴትስ ላይ የሽብር ጥቃት ከተከፈተ በኋላ መሆኑ ይታወቃል።
በመጨረሻም በሰሜን ኮሪያ ለ17 ወራት ያህል ታስሮ የነበረ አሜሪካዊ የኮሌጅ ተማሪ ወደ ሀገሩ ተመልሷል። እድሜው 22 የሆነው ኦታ ዋንበር የተሳፈረበት አይሮፕላን ከሰሜን ኮሪያ ተነስቶ ትላንት ማታ ኦሃዮ ክፍለ ግዛት በምትገኘው ሲንሰናቲ ከተማ እንደገባ ወደ ሆስፒታል ተወስዷል። የዋሪንበር ቤተሰቦች ልጃቸው ከአንድ ዓመት በላይ ለሆነ ጊዜ ኮማ ላይ እንደነበር ማለት ራሱን ለማወቅም ሆነ ለመንቀሳቀስ የማይችልበት ሁኔታ ላይ እንደቆየ የተፈታሙም በህመም ምክንያት እንደሆነ ገልጸዋል። የቨርጂኒያ ዩኒቨርሲቲ ተማሪ የነበረው ዋሪንበር የፕሮፓጋንዳ መፈክር ለመስረቅ ሞክሯል በሚል ክስ ሰሜን ኮሪያ የ15 ዓመታት እስራት ፈረደችበት። አባትና እናቱ ፍሬድና ሲንዴ ዋሪንበር ልጃቸው ባለፈው ዓመት ግንቦት ወር ላይ የእንቅልፍ ክኒን ተሰጥቶት እንደተኛ አልተነሳም እንዳሏቸው ገልጸዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ አሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ሰዓቱን ዜና ነበር ያደመጣችሁት። አሁን የዕለቱ አብይ ርዕስ
ፓርቲዎች የሀገር ውስጥና የውጭ ታዛቢዎች በተገኙበት በድርድር አጀንዳዎች ላይ መነጋገር ጀምረዋል። የቅድመ ድርድሩ ሂደት ከተጀመረ ወዲህ ታዛቢዎች ሲገኙ የዛሬው የመጀመሪያው ጊዜ ነው። ገዢው ፓርቲ ኢህአዴግ ለድርድር ፈቃደኛ የሆነባቸው እንደዚሁም የማይቀበላቸው ርዕሶች ዛሬ ይፋ መደረግ ጀምረዋል። በምርጫ ህጉ ላይ ለመደራደር መፍቀዱ በአስቸኳይ ጊዜ አዋጁ ላይ ግን መነጋገር እንደማይችል መግለጹ ከሚጠቀሱት መካከል ናቸው። እስክንድር ፍሬው ተከታዩን ዘገባ ልኩልናል። ነው
ለውራት ከዘለቀው የቅድመ ድርድር ውይይት የዛሬው ወሳኝ ምዕራፍ ላይ የደረሰ ነው። ገዢው ኢህአዴግና 16 ሀገር አቀፍ ፓርቲዎች በየግላቸው ያቀረቧቸው አጀንዳዎች ተጨምቀውና ተመጋግበው ቀርበዋል። ፓርቲዎቹ ለድርድር ያቀረቧቸው አጀንዳዎች ቁጥር የተለያየ ነው። የሚመሳሰሉትን አንድ ላይ ማድረጉንና ከሁለት በላይ በሆኑ ፓርቲዎች የተጠቀሱትን በሙሉ ማካተቱን የገለጸው የአጀንዳ አደራጅ ኮሚቴ ደግሞ ዛሬ 13 አድርጎ አቀርቧቸዋል። ተጨምቀው ከቀረቡት አጀንዳዎች መካከል የምርጫ ህጉና ተያያዥ ጉዳዮች፣ የተለያዩ አዋጆች፣ የፖለቲካና የህሊና እስረኞች መፈታት የሚሉና ሌሎችም ይገኙባቸዋል። በቁጥር 1 ላይ በተጠቀሰው የምርጫ ህጉና ተያያዥ ጉዳዮችን በተመለከተው ርዕስ ላይ ለመደራደር እንደሚስማማ ኢህአዴግ አስታውቋል። ይህንን የገለጹት በሚኒስትር ማዕረግ የኢህአዴግ ምክር ቤት ጽህፈት ቤት ኃላፊና የፓርቲው ዋና ተደራዳሪ አቶ ሽፈራው ሽጉጤ ናቸው።
በዚህኛው ላይ ኢህአዴግ የቀረቡትንም 3ቱንም ከምርጫ ህጉ ተያያዥ ጉዳዮች ጋር 17 ፓርቲዎች ያቀረብነውና ዝቅተኛው ነው ከአምስት ፓርቲ ጀምሮ ያቀረቡትን አጀንዳዎች ነው 3ቱን አጀንዳዎች ለድርድር ቢቀርቡ እንስማማለን።
በተራ ቁጥር 2 ላይ የተቀመጠው አጀንዳ ደግሞ በአገሪቱ ስራ ላይ የዋሉ የተለያዩ አዋጆችን የተመለከተ ነው። በፓርላማው የህግ ባለሙያ የሆኑት አቶ ሰይፉ ገብረ ማርያም አጀንዳውንና በስሩ የያዛቸውን ንዑስ አጀንዳዎች በንባብ አቅርበዋል።
ሁለተኛው አብይ አጀንዳ የተለያዩ አዋጆችን በተመለከተ ነው። በዚህ ስርም 6 ንዑስ አጀንዳዎች አሉ። የመጀመሪያው የጸረ ሽብር አዋጁን የሚመለከት ነው። የሁለተኛው የብዙሃን መገናኛ አዋጅን የሚመለከት ነው። ሶስተኛው የንግድ ኢንቨስትመንት ፋይናንስ እና የታክስ ስርዓት ህግን የሚመለከት ነው። አራተኛው የፍትህ አካላት አደረጃጀት አዋጅና አፈጻጸምን ይመለከታል። አምስተኛው የበጎ አድራጎትና ማህበራት አዋጅን ይመለከታል። ስድስተኛው የአስቸኳይ ጊዜ አዋጅን ይመለከታል።
ይህ አጀንዳ ለምን ለድርድር መቅረብ እንዳለበት ተቃዋሚዎች ማብራሪያ እንዲሰጡ ነው የኢህአዴግ ዋነኛ ተደራዳሪ አቶ ሽፈራው ሽጉጤ የጠየቁት።
በኢህአዴግ በኩል በእነዚህ አጀንዳዎች ላይ የተለያየ ሐሳብ ነው ያለን። ንዑሶቹ ላይ ሐሳብ አለን። በመጀመሪያው አጀንዳ የጸረ ሽብር አዋጁን በሚመለከት 16 ፓርቲዎች ጠይቀዋል። በእኛ በኩል ይህ አዋጅ ይሻሻል የሚል ኢንትረስት የለንም። ነገር ግን ለምን እንዲሻሻል እንደፈለጉ ፓርቲዎች ማብራሪያ ከሰጡን ልንሰማቸው ዝግጁ ነን። አንደኛው እሱ ነው። ሁለተኛውም የብዙሃን መገናኛ አዋጅን በተመለከተም ተመሳሳይ አቋም ነው ያለን። ነገር ግን ፓርቲዎች የብዙሃን መገናኛ አዋጅ ለምን ለድርድር እንዲቀርብ ሁለቱም አጀንዳዎች ለድርድር እንዲቀርብ እንደፈለጉ ማብራሪያ እንዲሰጡን እንፈልጋለን። ከዚህ ላይ ተመስርተን አቋማችንን ለመግለጽ እድል እናገኛለን። ሁለቱ አጀንዳዎች ላይ አሁን እየገለጽኩ ያለው አቋማችንን ሳይሆን ማብራሪያ እንዲያቀርቡልን ጥያቄ እያቀረብኩ ነው። የሚቀጥለው ስላይድ ላይ የንግድ ኢንቨስትመንት እና ፋይናንስ የታክስ ስርዓት ህግ የሚለው የንግድ ህጉ እየተሻሻለ ነው። የፖለቲካ ፓርቲዎች የንግድ ህጉ ላይ ግብዓት ማቅረብ የሚፈልጉ ከሆነ ከድርድር በመለስም ንግድ ህጉ በሚጸድቅበት ጊዜ አስተያየት መስጠት ይችላሉ። ስለዚህ ማብራሪያም ሳይሰጥ ቦታ የሚል ሐሳብ አለ። የታክስ ስርዓቱን በተመለከተ ግን ለምን የታክስ ህጉ እንዲቀየር እንደፈለጉ ማብራሪያ እንዲሰጡን እንፈልጋለን። ይሄ ማብራሪያ ከተዳመጥን በኋላ አቋማችንን መግለጽ እንችላለን። ቀጥሎ ያለው የፍትህ አካላት አደራጅ አዋጅን በተመለከተ ለድርድር ቢቀርብ እንስማማለን። የበጎ አድራጎትና ማህበራት አዋጅን በተመለከተ መጀመሪያ ማብራሪያ እንዲሰጡን እንፈልጋለን። የአስቸኳይ ጊዜ አዋጅ በአስቸኳይ ጊዜ አዋጅ ውስጥ ሆነን ድርድር ስለማንችል አንቀበልም። አመሰግናለሁ።
ይህንኑ የኢህአዴግ ጥያቄ መነሻ ያደረጉት ተቃዋሚዎችም በተለይ የጸረ ሽብር ህጉ ለምን እንዲሻሻል እንደሚፈልጉ አብራርተዋል። ከነዚህ አንዱ የኢዴፓ ሊቀመንበር ዶክተር ጫኔ ከበደ ናቸው።
የሰብአዊ መብት ጥሰቶች እየታዩ ያሉበት የትርጉም ይዘት አለው። ስለዚህ ይህ የትርጉም ይዘት መስተካከል እንዳለበት አንቀጹን አሁን ባልናገረውም በእርግጠኝነት ጸረ ሽብር ህጉ በሚጸድቅበት ጊዜም በፓርላማ በልዩነት የወጣንበት ወቅት ነው የነበረው። ስለዚህ የትርጉም ይዘቱ አሁንም ከሰብአዊ መብት አከባበር እና ጥበቃ ከዜጎች ተፈጥሯዊ መብት አንጻር መስተካከል የሚገባቸው ነገሮች እንዳሉ በእኛም በኩል እናምናለን።
የመያድ ዋና ጸሐፊ አቶ አዳነ ጥላሁንም ተመሳሳይ ሐሳብ አንጸባርቀዋል።
ህዝባችን በተከላይ በዚህ ህግ የተሳበበ ህግ ራሱ እንደም ገደብ ስለሌለው የፖለቲካ ፓርቲዎች ወይም በተቃውሞ ደረጃ የሚገኙ የተቃውሞ ፓርቲዎች የሚታሰሩበት፣ የሚንገላቱበት፣ ለስደት የሚዳረጉበት በተከላይ የሰብአዊና ዲሞክራሲ መብታቸው የሚገፈፍበት በዚህ ህግ ታኮ የመጣ አንዳንድ ሁኔታዎች ስላሉ ከህጉ ውስጥ ተነጥለው መውጣት ያለባቸውና ሊሻሻሉ የሚገባቸው ትኖች እንዳሉ እንደ ፓርቲያችን እንደመያድ እናምናለን።
እናም ለድርድር ይቅረብ በሚል ዛሬ ከስምምነት የተደረሰበት አጀንዳ ከ13ቱ አንዱ ብቻ ነው። የጸረ ሽብር ህጉንና ሌሎች አዋጆችን የሚመለከተው በተራ ቁጥር 2 የሰፈረው አጀንዳ ግን እንደዚህ በንጥልጥል እንዳለ ነው ውይይቱ ያበቃው። ለፊታችን ሰኞም ሌላ ቀጠሮ ተይዟል። በዛሬው ውይይት ቀዳሚ ክፍል ከተገኙት ታዛቢዎች መካከል በኢትዮጵያ የዓለም ባንክና የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID ተጠሪዎች እንደዚሁም የኤምባሲዎች ተወካዮች ይገኙባቸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። የተከበራቸው አድማጮች፣ የአፋን ኦሮሞ ፊደል ቁቤ ቅደም ተከተል ተለውጧል መባሉ እውነት አይደለም ሲሉ አዲስ አበባ የሚገኘው የአሜሪካ ኤምባሲ ባለሥልጣን ተናግረዋል። በመላው ኢትዮጵያ የሚገኙ የማስተማሪያ ቋንቋዎች ፊደላትም በነበራቸው ቅደም ተከተል እንዲቀጥሉ ድጋፋችንን እንሰጣለን ብለዋል። ኒኮላስ ባርኔት በኤምባሲው የኢንፎርሜሽን ክፍል ኃላፊ ይህን የተናገሩት በቅርቡ በበርካታ ቋንቋዎች ላይ የሕፃናት ልጆችን ንባብ ለማሻሻል በተካሄደ ጥናት የአፋን ኦሮሞ ፊደላት ቅደም ተከተል ተቀይሯል የሚለውን ውዝግብ ተከትሎ ነው። ዝርዝሩን መለስካቸው አማ ይዟል።
ሰሞኑን በተለያዩ መገናኛ ብዙሃን አማካይነት የአፋን ኦሮሞ ፊደላት ቁቤ ቅደም ተከተል እንደተቀየረና ቀደም ሲል አ ባ ጫ ዳ የነበረው ከላ ወይንም ከኤል እንዲጀምር መደረጉን የሚያመለክቱ ዘገባዎች መሰራጨታቸው ይነገራል። ከነዚህም አንዱ በቅርቡ በኦሮሚያ ቴሌቪዥን የቀረበ ዝግጅት ይጠቀሳል። በአንዳንዶቹ ዘንድ ይህ እርምጃ በኦሮሞ ባህል የተሰነዘረ ጥቃት ነው ተብሏል። በሌሎች ዘንድ ደግሞ ይህ ስሜትና አነጋገር የመነጨው ጉዳዩን በትክክል ካለመገንዘብ ወይንም እውነቱን ጨርሶ ካለማወቅ ሆኖ ይቆጠራል። የአፋን ኦሮሞን ብቻ ሳይሆን አማርኛን፣ ትግርኛን፣ ሶማሊኛን ጨምሮ በሰባት የኢትዮጵያ ቋንቋዎች የሕፃናትን የማንበብ ችሎታ ከፍ ለማድረግ ዓለም አቀፉ የልማት ተራድኦ ድርጅት USAID ከ90 ሚሊዮን ዶላር ያላነሰ ወጪ ማድረጉን መረጃዎች ያሳያሉ። በአዲስ አበባ የሚገኘው የአሜሪካ ኤምባሲ የመረጃ መኮንን ኒኮላስ ባርኔት የቁቤ ቅደም ተከተል ተለውጧል የሚባለው ጨርሶ ያልተደረገ ነው ይላሉ።
First, there's been no change to the alphabet. That's the most important fact that everyone needs to understand. The USAID Read Project is solely focused on teaching children to read in their native languages.
መጀመሪያ የፊደሉ ቅደም ተከተል አልተለወጠም። ይህ ሁሉም ሰው እንዲረዳው የሚያስፈልግ ትልቁም ነገር ነው። USAID Read ወይም አንብብ ተብሎ የሚታወቀው ፕሮጀክት አበክሮ የሚያተኩረው ሕፃናትን በአፍ መፍቻ ቋንቋቸው እንዲያነቡ ማስተማር ነው። እንደሚመስለኝ ለብዙዎች በዘርፉ የተለየ ትምህርት ለሌላቸው ሰዎች የፊደል መቁጠር ሂደት ከማንበብ ሂደት ጋር የተለያየ መሆኑን አይረዱም። ሕፃናት መጀመሪያ የሚማሩት ፊደላቸውን ነው። ያ ደግሞ በቃል በመያዝ ሂደት ነው። ABCD እያሉ በየትኛውም ቋንቋ ፊደል ይማራሉ። አባጫዳ አፋን ኦሮሞ
ኒክ ባርኔት አክለውም ይህ ሕፃናትን በአፍ መፍቻ ቋንቋቸው ንባብ እንዲማሩ ለማድረግ ያለመ መርሃ ግብር በሥራ ላይ ከዋለ 2 ዓመታት አልፈዋል። ስለሆነም አዲስ አይደለም። በሥራ ላይ የዋለው ደግሞ በሰባት ቋንቋዎች ነው። ይህንን የንባብ ማስተማሪያ ዘዴ በጥቅም ላይ እንዲያውሉ ደግሞ ከ160,000 በላይ መምህራን ሥልጠና ሰጥቷቸዋል ይላሉ ባርኔት። ተማሪዎቹ የመማሪያ መጽሐፍትን ይዘዋል። ወላጆችም ይህንን ለ2 ዓመታት ሲያዩ ቆዩ መሆናቸው የተሸሸገ አይደለም። ስለሆነም ምንም ምስጢራዊ ሥራ አልተከናወነም። ሥራው ውጤት እንዳሳየም ኒክ ባርኔት ያወሳሉ። ይህ ድንገት እንዴት ትልቅ ጉዳይ እንደሆነም ምክንያቱን ለማወቅ ሙከራ እንደተደረገም ያስረዳሉ።
Well, as far as we can tell, there was a discussion on Oromia State Television, and perhaps it wasn't presented quite as clearly as it needed to be. I think part of the issue is that no one
እንግዲህ እኛ እንደምናውቀው በኦሮሚያ ቴሌቪዥን ጉዳዩን በተመለከተ ውይይት ነበር እና ምናልባት በሚገባው መጠን ተብራርቶ አልቀረበም። እንደሚመስለኝ በፊደሉ ላይ በቋንቋው ላይ ምንም አይነት ለውጥ ስላልተደረገ የሚያጨቃጭቅ ሆኖ አልታየንም። ይህ መሰረት ያለውና ሳይንሳዊ የሆነ የንባብ ማስተማሪያ ዘዴ ነው እና ምንም ቢሆን ይህ ተለውጦና እንዳይሆን ተወክሎ በአንድ ቋንቋ ጥቃት መፈጸሚያነት ይወከላል ብሎ አላሰበም። እንደሚመስለኝ እንዳለመታደል ሆኖ መጀመሪያ መረጃው መሰራጨት ሲጀመር አንድ ቁርጥራጭ ገጽታው ካጠቃላይ ድባቡ ተነጥሎ ተወስዷል እና አንድ ሰው ያፋን ኦሮሞ የንባብ መማሪያ መጽሐፍን ሲያይ ይሄው ተመልከት የሚጀምረው በኤል ወይም በላ ነው ይላል። በአማርኛው ደግሞ በበ ይጀምራል። የአማርኛ ፊደል በበ ፊደል አይጀምርም። ያን ከድባቡ ያወጡና የፊደሉ መጀመሪያ ያደርጉታል። መጽሐፉ ግን የተለየና በጥንቃቄ ለንባብ መማሪያ እንዲዘጋጅ ከቋንቋ መዋቅርም ሆነ ከፊደሉ ጋር የሚያያይዘው ነገር የለም።
የኤምባሲው የመረጃ መኮንን ይህን ትርክ ወይንም የተፈጠረውን ሁኔታ ለመለወጥና መግባባት እንዲፈጠር ለማድረግ መወሰድ ያለባቸው እርምጃዎችንም ጠቁመዋል።
Well, we know that in Oromia, the education experts have already agreed to make sure that any future printing of the textbook will include a full listing of the alphabet in the correct order.
በኦሮሚያ የትምህርት ኤክስፐርቶች ወደፊት የሚታተሙት የዚህ መማሪያ መጽሐፍት በገጻቸው መጀመሪያ ላይ ቁቤው በትክክለኛው ቀደም ተከተል እንዲሰፈር ለማድረግ መስማማታቸው እናውቃለን። ተጨማሪ ውዥንብር እንዳይፈጠር ሌሎች የክልሎች ኤክስፐርቶችም ተመሳሳይ እርምጃ እንዲወስዱ እንነግራቸዋለን። በጭራሽ እንዲሆን የማንፈልገው ነገር ይህ ትልቅ ሳይንሳዊ መሰረት ያለው ንባብ የማስተማሪያ ዘዴ ባለመግባባት ብቻ ሲሰናከል ማየትን ነው። የምንደግፈው ደግሞ በመላ ሀገሪቱ ፊደላትን ህጻናት በትክክለኛ ቀደም ተከተላቸው እንዲማሩ ነው። ይህንን ስናደርግ በደስታ ነው።
USAID የተሰኘው የዩናይትድ ስቴትስ መንግስት የልማት ድርጅት በኢትዮጵያ ውስጥ በግብርና በትምህርትና በጤና ዘርፎች በአያሌ መርሃ ግብሮች እንደሚሳተፍ ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን እናመሰግናለን ለሪፖርቱ። የቁቤ ቀደም ተከተል ተለውጧል የሚለውን ውዝግብ በተመለከተ የአሜሪካ ድምፅ ራዲዮ የአፋን ኦሮሞ ፕሮግራም በጉዳዩ ላይ ካጠናቀራቸው ዝግጅቶች አንዳንዶቹን ብንጠቅስ ለአድማጭ ሙሉ ግንዛቤ ያስጨብጣል። ውዝግቡ የተነሳው የኦሮሚያ ቴሌቪዥን ላይ የቀረበ አንድ የቋንቋው መምህር አሁን እንደ ቀድሞ አባ ጫዳ ብለን አናስተምርም ላ ብለን ነው የምንጀምረው ሲል መናገሩን ተከትሎ ነው። ያን ዝግጅት የተከታተሉና በማህበራዊ መገናኛ ብዙሃን አዲሱ ስለተባለው የማስተማር ዘዴ የሰሙ ብዛት ያላቸው የአፋን ኦሮሞ ቋንቋ ምሁራንና በመጀመሪያ ቋንቋው እንደ አውሮፓውያን ዘመን አቆጣጠር 1991 ዓመተ ምህረት ላይ በኦፊሴል ለማስተማሪያ እንዲውል ሲደረግ የተሳተፉ በተለያዩ ሚዲያዎች ጽኑ ተቃውሞ አሰምተዋል። ሕፃናት አፍ ሲፈቱ አባ በማለት ካልጀመሩ ላ ማለት እንደሚከብድ አስገነዘቡ። ይህን ተቃውሞ ተከትሎም የኦሮሚያ የኮሚኒኬሽንስ ቢሮ ኃላፊ አቶ አዲሱ ረጋሳ የቁቤ ቀደም ተከተል አልተቀየረም ወደፊትም አይቀየርም ብለው በፌስቡክ ገጻቸው ላይ ጻፉ። ዘግየት ብሎ ደግሞ የኦሮሚያ ትምህርት ቢሮ ኃላፊ ዶክተር ቶሌራ ባሪሶ እንዲሁ በፌስቡክ ገጻቸው የቁቤ ቀደም ተከተል አልተቀየረም ነገር ግን በአንደኛ ክፍል መጽሐፍ ላይ ፊደላቱ ሳይታተሙ መቅረታቸው ያስከተለው ስህተት ነው፣ ያ ደግሞ በቀላሉ የሚስተካከል ነው በማለት ጻፉ። የቪኦኤ አፋን ኦሮሞ ቋንቋ እነዚህን ባለሥልጣናት ለማነጋገር ያደረገው ተደጋጋሚ ጥረት አልተሳካም። የሆነ ሆኖ በአዲስ አበባ ዩኒቨርሲቲ የአፋን ኦሮሞ ክፍል ሊቀመንበር ዶክተር ጥላሁን ተሊላን አነጋግሯል። እርሳቸው በጥናቱ ስለቀረበው የቁቤ ቅደም ተከተል ጥያቄ እንደነበራቸው ገልጸዋል። የጥናቱ ዓላማ የቁቤን ድምፅ ወይስ ያጻጻፍ ስልት ነው የሚያስተምረው የሚል ጥያቄ እንዳቀረቡ ጠቅሰው ተመራጭ የሆነ መፍትሄም ጠቁመዋል።
ቆረኖ ሰሚላለቴ ኢፈቲ በሬሰሚ ዩረኔ ላኤንሳ ከንስሴሰት
ጥናቱን አስመልክቶ ለማስተማሪያ የተጻፉ ሁሉ ተሰብስበው ችግሩ ምን እንደሆነ በግልጽ የተናገረ የለም። ሆኖም ለህፃናት ትምህርት መጽሐፍ ሲጻፍ አፍ ሲፈቱ በመጀመሪያ የሚናገሩትን ወይም የሚጫወቱትን በእድሜ ክልላቸው ከፋፍሎ ወደ ማስተማሪያ ጽሑፍ መቀየርና ለመቅሰምም የሚቀላቸው ማስተማሪያ መርጦ ማውጣት ነው የሚያስፈልገው።
ዶክተር ጥላሁን ተሊላ በተጨማሪ ስርዓተ ትምህርቱ ተቀይሮ ከሆነ የቋንቋውን ጸባይ ይቀይራል ወይ የሚል ጥያቄ ሊከተል እንደሚችል ጠቅሰዋል። ለዚህም መፍትሄው በቋንቋው ጥናት ላይ የተሰማሩ ወይም የሚመለከታቸውን የትምህርት ክፍሎችና ቢሮዎች ማሳተፍ እንደሆነ አስመረውበታል። በዚህ ጉዳይ ላይ የኦሮሚያን ትምህርት ቢሮ ባለሥልጣናት ማብራሪያ ለማግኘት ጥረታችን ይቀጥላል።
ያለፈውን የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ሂደት ለማዛባት ሩሲያ አድርጋዋለች ከሚባለው ጣልቃ ገብነት ጋር ግንኙነት አላቸው ተብሎ መጠርጠሩ በእጅጉ እንዳሳሰባቸው የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ጄፍ ሴሽንስ ትላንት በሕግ መወሰኛ ምክር ቤት የመረጃና የስለላ ጉዳዮች ኮሚቴ ፊት ቀርበው ቃል በሰጡበት ወቅት ተናግረዋል። ፕሬዝዳንት ዶናልድ ትራምፕ የቀድሞውን የፌዴራል ምርመራ ቢሮ ዳይሬክተር ጄምስ ኮሚን ማባረራቸው ትክክል እንደነበር በመግለጽ ሚስተር ሴሽንስ ስለ ፕሬዝዳንቱ ተከራክረዋል። ከፕሬዝዳንቱ ጋር ስላደረጓቸው ውይይቶች ግን ለመናገር ፈቃደኛ ሳይሆኑ ቀርተዋል። ማይክል ባውማን ያጠናቀረው ዘገባ አለ፣ ሰለሞን አባተ ያቀርበዋል።
የአሜሪካ ሕግ ማስከበር ሥራ ቁንጮ የሆኑት ባለሥልጣን በዶናልድ ትራምፕ የምረጡኝ ዘመቻ ወቅት ከትራምፕ ዋነኛ ደጋፊዎች እንዲሁም ከቡድናቸው የቅርብና ከፍተኛ አስተባባሪዎች አንዱ ነበሩ። ያኔ ታዲያ ዋሽንግተን ዲሲ ከሚገኙት የሩሲያ አምባሳደር ጋር የምስጢር ግንኙነቶችና ስብሰባዎችን አድርገዋል እየተባሉ ይታማሉ። ይሁን እንጂ ያኔ አንዳችም የጥቅም ግንኙነት ከሩሲያውያኑ ጋር አለማድረጋቸውን ወይም የምርጫውን ውጤት ለማጣመም አለመመሳጠራቸውን በመግለጽ ሴሽንስ ውንጀላውን በብርቱ አስተባብለዋል።
I have never met with or had any conversation with any Russians or any foreign
United States ውስጥ በተካሄዱ ማንኛውም አይነት ምርጫዎች ሆነ ከምርጫ ዘመቻዎች ጋር በተያያዘ ከተካሄደ ከምንም አይነት ጣልቃ ገብነት ጋር እኔ ጨርሶ አልተገናኘሁም። ከሩሲያንም ጋር ይሁን ከሌላ ማንም የውጭ ባለስልጣን ጋር አልተነጋገርኩም።
ከሩሲያ ጋር በጥቅም ወይም ለጣልቃ ገብነት ጉዳይ ጨርሶ አለመመሳጠራቸውን የቀድሞው የሕግ መወሰኛ ምክር ቤት አባል የተናገሩት ደጋግመውና በተለያዩ አገላለጾች ነበር።
ቀፋፊና እጅግ የሚል ቅጥፈት ነው።
ጠቅላይ አቃቤ ሕጉ ቀደም ሲልም ከዚህ ከሩሲያ ጋር የተያያዘ ምርመራ ራሳቸውን ማግለላቸው ከመመሪያዎች ጋር ለመጣበቅ በመፈለጋቸው እንጂ አንዳችም ነውር ተግባር ስለፈጸሙ አለመሆኑን ተናግረዋል። ፕሬዚደንት ትራምፕ ያባረሯቸው የፌዴራሉ ምርመራ ቢሮ ኤፍቢአይ ዳይሬክተር ጄምስ ኮሜ ባለፈው ሳምንት ውስጥ ለዚሁ የሕግ መወሰኛ ምክር ቤቱ ኮሚቴ ቃላቸውን በሰጡበት ወቅት የሚስተር ሴሽንስ በሩሲያ ጉዳይ ምርመራ ውስጥ መሳተፍ ችግር ሊኖረው እንደሚችል የሚጠቁም ደበስበስ ያለ ሐሳብ ፈንጥቀው ነበር። ሚስተር ሴሽንስ አድርገዋቸዋል ስለተባሉት ግንኙነቶች በተደጋጋሚ ተጠይቀዋል። ከጠያቂዎቹ ሴናተሮች የኦሬገኑ ዴሞክራቲክ እንደራሴ ሮን ዋይደን አንዱ ነበሩ።
ምንድን ናቸው?
ሴሽንስ ሲመልሱ
ጨርሶ አልነበሩም፣ ይህንን በፍጹም እርግጠኝነት እነግሮታለሁ።
ኮሜን ከኤፍቢአይ ዳይሬክተርነት ለማባረር ፕሬዚደንቱ በደረሱበት ውሳኔ መስማማታቸውን የተናገሩት ሴሽንስ ቢሮው አዲስ ጅምር ያስፈልገው ነበር ብለዋል። ይሁን እንጂ ዳይሬክተሩ የተባረሩት ከሩሲያ ጣልቃ ገብነት ጉዳይ ምርመራ ጋር በተያያዘ ምክንያት እንደሆነ ተገፍተው ሲነገራቸው ፕሬዚደንቱ ስለ ራሳቸው ይናገሩ ብለዋል። ከፕሬዚደንቱ ጋር ተነጋግረው እንደሆነ የካሊፎርኒያዋ ዴሞክራቲክ ሴናተር ዳያን ፋይንስታይን ጠይቀው ነበር።
እናም ስለ ኮሜ መባረር ጉዳይ በቃል አልተነጋገራችሁም ማለት ነው?
ሴሽንስ ሲመልሱ
ከፕሬዚዳንቱ ጋር አድርጌ ሊሆን ስለሚችል የግል ንግግር ምንነት ማረጋገጫም ሆነ ማስተባበያ ልሰጥ አልችልም።
ያኔ ዴሞክራቶቹ እንደራሴዎች ተቆጡ። የኒው ሃምፕሻየር እንደራሴ ማርቲን ሄንሪክ
you're impeding this investigation
ይህን የምርመራ ሂደት እያስተጓጎሉ ነው።
ሴሽንስ ሲመለሱ ፕሬዚደንቱ ንግግሮቻቸውን በምስጢር የመያዝ መብት እንዳላቸው ተናግረው ይሁን እንጂ እስካሁን ያንን መብታቸውን ተግባራዊ አለማድረጋቸውን አመልክተዋል። ሴሽንስ ከሩሲያውያኑ ጋር አድርገዋል ተብለው የሚጠረጠሩባቸው የመመሳጠር ግንኙነቶች በሚወሩባቸው ጊዜ የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባል ነበሩ። እነዚህን የቀድሞ ባልደረባቸውን የደገፉ አንዳንድ ሪፐብሊካን እንደራሴዎችም ነበሩ። የአሪዞናው ሪፐብሊካን ሴናተር ታም ካተን ሲናገሩ ከሩሲያ ጋር የጥቅም ዱለታ ተካሂዷል መባሉን አንዳች ዝባዝንኬ የሆነ የስለላ ድርሰት አይነት ነው ብለውታል። ለሴሽንስ ለራሳቸውም ያንኑ በጥያቄ አይነት የቀረበ ሐሳብ ሰንዝረውላቸዋል።
Have you ever in any of these fantastical situations heard of a plot line so ridiculous that a sitting United States
senator እና የሌላ መንግስት አምባሳደር ሌሎች መቶዎችም የሆኑ ሰዎች ባሉበት ግልጽ ሁኔታ በስለላ ዓለም እንዴት አላቅ ለሆነ ጀብዱ ተመሳጥረዋል የሚባል በእንዲህ አይነት ያሸበረቁ አቀራረቦች የተጻፈ አስደማሚ ወይም አስቂኝ ሰበዝ ሰምተው ያውቃሉ?
በዚህ አባባል ውስጥ ዴሞክራቶቹ ሴናተሮች የሚያስቅ አንዳች ነገር አላገኙም። የኮኔክቲከት እንደራሴ ክሪስ መርፊ
I'm not sure that if there was collusion between the Trump campaign and the Russian government
እና በሩሲያ መንግስት መካከል መመሳጠር ይኑር አይኑር ወይም የአላባማው ሴናተር ጄፍ ሴሽንስ እና የሩሲያው አምባሳደር መሪቷንያን ስለመሆናቸው እርግጠኛ አይደለሁም። ነገር ግን ይህ የዛሬው የእማኝነት መስሚያ መድረክ ካስገኛቸው መልሶች ይልቅ ያስነሳቸው ጥያቄዎች ይበዛሉ።
ሴሽንስ ራሳቸውን ከሩሲያው የምርመራ ስራ በማግለላቸው ፕሬዚደንት ትራምፕ እጅግ ተናደዋል እየተባለ በተለያዩ መገናኛ ብዙሃን ተዘግቧል። ስለዚህ ጉዳይ ግን ትናንት በሴኔቱ የመረጃና የስለላ ጉዳዮች ኮሚቴ መጥበሻ ላይ ተጠደው የነበሩት ጠቅላይ አቃቤ ሕግ ጄፍ ሴሽንስ መናገር አልፈለጉም።
አድማጮች አሁን ስቱዲዮ እያለን የደረሰችንን አጠር ያለ ዜና አንብቤ ወደ ምሽቱ መደበኛ ቅንብሮች እናልፋለን። ጅቡቲ አሸባሪነትን የሚዋጋ ዓለም አቀፍ ጥምረት በመደገፍና ጽንፈኝነትን በመቃወም ከካታር ጋር ዲፕሎማሲያዊ ግንኙነቷን ዝቅ ማድረጓን ሮይተርስ ዘግቧል። በሌላ በኩል ደግሞ ካታር ወታደሮቿን ከጅቡቲና ከኤርትራ ድንበር ዛሬ ማንሳቷንም በሮይተርስ ዜና ተጠቅሷል። ባለፈው ሰኞ ኤርትራ፣ ሳውዲ አረቢያ፣ የተባበሩት የአረብ ኤሚሬቶች፣ ባህሬንና ግብጽ ከካታር ጋር ግንኙነት ማቋረጣቸው ትክክለኛ እርምጃ ነው ማለቷ አይዘነጋም። ጅቡቲ አድማጮች የስቱዲዮ ሰዓታችን አሁን በኢትዮጵያ አቆጣጠር 3:33 መሆኑን ያመለክታል። ወደ ሁለተኛው አጋማሽ ቅንብሮች ተሸጋግረናል። አስተናጋጆቻችሁ ሰለሞን ክፍሌና
አዳነች ፍስሐዬ ነን። አሁን ወደ ቀዳሚው ቅንብራችን እናልፋለን።
አሜሪካና ህዝቧ አሜሪካ ውስጥ በየዓመቱ ጸደይ ሲመጣ የሁለተኛ ደረጃ ትምህርት ቤት ተመራቂዎች ሽር ጉድ ይበዛል። ወንዶች ረቀቅ ያለ ልዩ የግብዣ ቀለም ልብስ ታክሲዶ የሚባለውን አሊያም እንዲሁ ሙሉ ሱፍ ለብሰው፣ ሴቶቹ ደግሞ በተንቆጠቆጠ የማታ ልብስና ጌጣጌጥ ተውበው ለዳንስ ምሽት የሚወጡበት ልዩ ቀን አለ። ፕሮም ናይት ይሉታል። ይህ ቀን ማለትም ፕሮም ናይት በአሜሪካ ታዳጊ ወጣቶች ሕይወት ውስጥ ትልቅ ቦታ ይዞ ለአያሌ ዓመታት የዘለቀ ባህል ነው። ታዲያ እንዲያው በሲኒማ ሲታይ ፕሮም ናይት ግሩም የሆነ አስደሳች የዳንስና የፍቅር ምሽት ቢመስልም ተጨባጩ ሐቅ ግን ከዚያ ለየት እንደሚል ጄሱስ ሜን ኦኒ በዘገባው ያወሳል። አንድ ሁለቱን የሁለተኛ ደረጃ ተማሪዎች እየተከተለም በእነሱ አማካይነት ይህን በርካታ አስርት ያስቆጠረ ባህላዊ ቀን ያስቃኘናል። ቆንጅታዬ ለዛሬ አሜሪካና ህዝቧ ፕሮግራሟ ይዛዋለች።
ፕሮም ናይት የሁለተኛ ደረጃ ተማሪዎች የምረቃ የዳንስ ምሽት። አሜሪካ ውስጥ ልጆቻቸውን አሳድገው ያስተማሩ የኛው ማህበረሰብ ወላጆችም ለዚህ ለፕሮም ምሽት እንግዳ አይደሉም። የተወሰኑቱ ደግሞ የምን ፕሮም ብሎ ለብሶ ከወንድ ጋር ዱር ለዱር ለዳንስ መሄድ ነው? አርፈሽ ትቀመጫለሽ? ተቀመጪ፣ አንጠልጥዬ ነው አገር ቤት የምሰድሽ ብለው ከሴት ልጆቻቸው ጋር የተጣሉ
ጭንቅ ያላቸው ወላጆች ደግሞ ሮማ ሲኖሩ እንደ ሮማውያን እንደሚባለው የለም ባይሆን መክረን እንልካለን ወይም ወንድሞቿ እንዲያጅቧት አለዚያም እንዲሰልሏት ዝግጅቱ ሲያልቅም እጇን ይዘው ወደ ቤት እንዲያመጡ እናደርጋለን እንጂ እንዴት ከጓደኞቿ እንለያታለን ስታለቅስ ልትኖር ነው ብለው ሴት ልጃቸው አምራ ተንቆጥቁጣ ስትወጣ የግዳቸውን ሲንቆራጥጡ ያደሩ ወላጆችን ቤት ይቅጠራቸው። ዝግጅቱስ ቢሆን ወጪውስ ቀላል አይደለም። አማርኩ አላማርኩ ብሎ እንደ እብድ መሯሯጡስ ወንዶቹ ጋር እንኳን ብዙ ጣጣ የለው። ሌላው ማን ነው የሚወስደኝ? ያ አይኑካዬ ክራሽ ይሉታል እዚህ ሀገር ሰዎች ይጠይቀኝ ይሆን? ወንዱም አመት ሙሉ ሲያሽኮረመማት የቆየውን ቆንጆ እሺ ትለኝ ይሆን ብሎ እንቅልፍ ማጣት አለ። የጄምስ ማዲሰን ሁለተኛ ደረጃ ትምህርት ቤት ተማሪዋ ካይሊ ማርጎሊየስ የዝግጅቱን ሩጫ ምን እንደሚመስል እንዲስትል ትናገራለች።
ልብሴን ማዘጋጀት ነበረብኝ። ጫማው፣ አምባሩ፣ መገዛት፣ የፊት ማሳመሪያ ሜካፕ መቀባት፣ ጸጉሬን መሰራት ነበረብኝ። እንዲያውም ጸጉሬን እንዴት በፈሽኖ እንደሚያምር መወሰን አቅቶኝ ጓደኛዬ ያሊሰን 3 ጊዜ ሰርተዋለች።
ይህ ሁሉ ታዲያ ለዛ ለታላቁ የፕሮም ምሽት ነው። አንዳንዶች ይህ ለታዳጊ ወጣቶች ህይወት ታላቅ ምዕራፍ እንደሆነ ይናገሩለታል። ቶኒ ሳቢያ የጀምስ ማዲሰን ትምህርት ቤት ተመራቂ ነው።
That can be one of the most special nights of your life.
የህይወታችን ልዩ ቀን ነው ለማለት ይቻላል።
እናቱ ሊን ሳቢያ ይባላሉ። የራሳቸውን የፕሮም ምሽት በደንብ ያስታውሱታል፣ የለበሱት ልብስ ሳይቀር። ዛሬ ደግሞ የወንድ ልጃቸው የቶኒ ተራ ነው። የፕሮም ዝግጅት ከድሮ ብዙም በመሰናዶው ረገድ ባይለይም አሁን እንደ ወላጅ ሳየው ለየት ይላል ይላሉ ሊን።
It's nostalgic. It's a bittersweet thing because I'm so happy for him. I know he's going to have a great time and
ትዝታ አብሮኛል። አሁን የሱ ተራ ስለሆነ ደስ ብሎኛል። ግሩም ጊዜ እንደሚያሳልፈው ቃለው ይመረቃል፣ ወደ ሌላ ቦታ ይሄዳል። መሰናበቻም ነው።
ልጃቸው ቶኒ በደስታ ፕሮም ምሽቱን ሊያሳልፍ ይዟት የሚሄደውን ጓደኛውንም ጥሩ ምሽት እንዲሆንላት ተዘጋጅቷል። እጇ ላይ የሚያስርላትን ኮርሳጅ የሚባለውን ገዝቷል። እንዳምባር የሚጠለቅ ያጌጠ ወንዶቹ ልጆች ለሴቶቹ የሚያበረክቱት ስጦታ ነው። ወንዶቹ ደግሞ ኮታቸው የደረቱ ኮሌታ ላይ የሚሰካ ከአበባ የተሰራ ቡቶን የሚባለውን ሴቷ ትሰጠዋለች። በፕሮም ምሽት በተለምዶ ወጣቶቹ ጥንድ ጥንድ እየሆኑ ወደ ዝግጅቱ ይገባሉ። አሁን ግን በብዛት ጓደኛሞች ሰብሰብ ብለው ሲሄዱ ይታያሉ። ካይሊ ማርኮሊየስ እንደምትለው ይበልጡን በዝግጅቱ ጭንቀት የሚይዛቸው ተመራቂ ወጣቶች ናቸው።
I think there's a lot of pressure to like look their best and like this cuz this really is their last hurrah.
በተቻለ መጠን በደንብ ተውበው ለመገኘት በጣም ይጨነቃሉ። አለቀ ተገላግልኩ የሚል ስሜት ላይ ናቸው። ምክንያቱም በሳምንት ጊዜ ውስጥ ስለሚመረቁ ይሄ የምሽቶች ሁሉ ምሽት ሆኖ ነው የሚሰማቸው።
ሌላም ውጥረትና ጭንቀት የሚፈጥር ሁኔታ አለ። ልጆቹ ወደ ዳንሱ ዝንጥ ይያሉ ሊሄዱ ፎቶ ሊነሱ ሲሉ ወላጆች ሌሎችም የቤተሰብ አባላት እህቶች ወንድሞች ከበው እያፈጠጡ ያሳፍሯቸዋል። መታያየት መሽኮርመም መጠጋገስ እንዴት ይቻላል? አባት እሳት ጎርሶ ዳር ቆሞ ያያየ። ቶኒ ያባቱን BMW መኪና ነው ለዛሬ ለፕሮም ምሽት ያዘው። ሐሪፍ መኪና ይዞ መታየትም ወሳኝነት አለው። ሌሎች ደግሞ በሊመዚን ወይም በሌሎች ዘናጭ መኪናዎች ወይም ደግሞ በቡድን አውቶቡስ ተከራይተው ይሄዳሉ። ፓርቲው ጋር እንዳይደረስ የለም ይደርሳሉ። ተሟሙቆ ይጠብቃቸዋል።
The atmosphere, the people, I mean it's all about
ድባቡ ሰው በቃ ወደፊት መለስ ብለን ስናስበው አቦ እንዴት ደስ ብሎኝ ነበር ብለን የምናስታውሰው ምሽት እንዲሆንልን ነው ፍላጎታችን።
እናም እነዚህ ወጣቶች በጥቂት ሳምንታት ውስጥ ከሁለተኛ ደረጃ ይመረቃሉ። ከጓደኞቻቸው ጋር ለመጨረሻ ጊዜ ሰላምታ የሚለዋወጡበት፣ መልካም ምኞታቸውን እየገለጹ የሚሰነባበቱበት ወይም ደግሞ በትምህርት ዘመናቸው አይናቸውን ከጣሉበት ወይም ከጣሉባት ጋር እጅ ቀን ደርሳ አብረው የሚደንሱበት ምሽት እንዲህ ያልፍና ወደ ቀጣዩ የህይወት ምዕራፋቸው ይሻገራሉ። The day I met you, I forget just why I left you. I was insane. Say, played out Blink 182 song. That we beat to death in Tucson. የኢትዮጵያ መንግስት ከቅርብ ዓመታት በፊት ያወጣቸው ህጎች የፖለቲካ ምህዳሩን ማጥበብ ብቻ ሳይሆን የሲቪል ማህበረሰብ ድርጅቶችን እንቅስቃሴም ገድቧል። መንግስት እነዚያን ህጎች ያወጣው ደግሞ እንደ አውሮፓ አቆጣጠር በ2005ቱ ምርጫ ተቃዋሚ ፓርቲዎች ያልተጠበቀ ድል በማግኘታቸው ሲሆን ከ210 ምርጫ በፊት ዛሬ በሀገሪቱ የሚሰራበትን በጎ አድራጎትና ማህበራት አዋጅ አወጣ። በመንግስቱ የታወጁት ሁለቱም የጸረ ሽብር ህጎች ኢላማ ያደረጉት በአሸባሪ ድርጅቶች ነው ቢባልም የሲቪል ማህበረሰቡን እንቅስቃሴም በእጅጉ ጎድቷል ይላሉ ሳሲስካ ብሬንማሃር። ብሬንማሃር በካርኔጊ የዓለም አቀፍ ሰላም ተቋም የዲሞክራሲና የህግ የበላይነት መርሃ ግብር ጥናት ያካሂዳሉ። ትኩረታቸውም በመልካም አስተዳደር፣ በዲሞክራሲና በተለይም በሲቪል ማህበረሰብ መብቶች ላይ ነው። በጥናት ሪፖርታቸው ላይ ከባልደረባችን ሳሌም ሰለሞን ጋር ያደረጉትን ሰፊ ውይይት ለምሽቱ ዲሞክራሲ በተግባር ፕሮግራም ይዘነዋል። ሰለሞን ክፍሌ ያቀርበዋል።
ሳሌም ሶሎሞን ለሳስኪያ ብራህነህር በቅድሚያ ያቀረበችላቸው ጥያቄ ጥናቶ በሩሲያ በግብጽና በኢትዮጵያ ላይ ቢሆንም በኢትዮጵያ ላይ ያትኩሩና በሪፖርቱ ላይ ቁልፍ የሚሏቸው ግኝቶች የትኞቹ ናቸው የሚል ነበር። በካርነጊ የዓለም አቀፍ ሰላም ተቋም አጥኚዋ ሳስኪያ ይመልሳሉ።
Sure, so Ethiopia or the Ethiopian government already a few years ago passed a series of laws.
ኢትዮጵያ ወይም የኢትዮጵያ መንግስት ባለፉት ቅርብ ዓመታት ያወጣቸው ህጎች የፖለቲካ ምህዳሩን ማጥበብ ብቻ ሳይሆን የሲቪል ማህበረሰቡን ድርጅቶች እንቅስቃሴም ገድቧል። መንግስት እነዚህን ህጎች ያወጣው ደግሞ ተቃዋሚዎች እንደ አውሮፓ አቆጣጠር በ2005ቱ ምርጫ ያልተጠበቀ ድል በማግኘታቸው ሲሆን ከ2010ሩ ምርጫ በፊት ዛሬ በሀገሪቱ የሚሰራበትን የበጎ አድራጎትና ማህበራት አዋጅ አወጣ። በመንግስቱ የታወጁት ሁለቱም ጸረ ሽብር ህጎች ኢላማ ያደረጉት በአሸባሪ ድርጅቶች ላይ ነው ቢባልም የሲቪል ማህበረሰቡን እንቅስቃሴም ጎድቷል። ያም ብቻ አይደለም፣ በሀገሪቱ የሲቪል ማህበረሰብ ድርጅቶችን የሚመሩና የሰብአዊ መብቶች ተከራካሪዎችም የጸረ ሽብር ህጉ ሰለባዎች ሆነዋል። ያወጣው ሪፖርት የተመለከተውም የጸረ ሽብር ህጉ በሰብአዊ መብቶችና ለመብቶች መከበር በሚሰሩ ቡድኖች ላይ ያደረሱትን ችግሮች እንዲሁም በልማትና በአገልግሎት ሰጪው ዘርፍ ላይ ያደረሱትን ተጽዕኖ ነው። ቁልፍ ከሚባሉት በሪፖርቱ የተጠቀሱ አንዳንድ ጉዳዮች መካከል እነዚያ ህጎች ከመውጣታቸው አስቀድሞም በኢትዮጵያ የሰብአዊ መብት ተከራካሪ ቡድኖች ላይ ገደብ ተጥለዋል። ምክንያቱም አዲስ የወጣው በተለይ የገንዘብ አጠቃቀማቸውን የሚገድበው ህግ ከጾታ እኩልነት አንስቶ እስከ ግጭት ማስወገድ ያሉ በርካታ ስፋት ያላቸው ጉዳዮችን መሸፈን አላስቻላቸውም። ከውጭ የሚያገኙት የገንዘብ እርዳታ ከ110 በላይ እንዳይሆን በመገደቡ ምክንያት የብዙዎች ስራ ተስተጓጉሏል። አሁንም ያሉ አሉ፣ ግን በልማት ላይ እንጂ በፖለቲካና ግጭት ማስወገድ ጉዳዮች ላይ ማትኮር አይችሉም። በሰብአዊ መብቶች ማስከበር ላይ በሚሰሩ ቡድኖች ላይ ወከባና ማስፈራራት እንደሚካሄድባቸው ሊስተዋል ይገባል።
የኢትዮጵያ መንግስት ድርቅ ያጠቃቸውን አካባቢዎች ሁኔታ ተዘዋውሮ በማየት ዘገባ ማቅረብ በሚፈልጉ ጋዜጠኞች ላይም ገደብ መጣሉ ይነገራል። በዚህስ ላይ የሚነግሩን ነገር አለ? ሚሳስኪያ የሳሌም ቀጣይ ጥያቄ ነበር።
That's right, exactly as you said, there are many restrictions on freedom of movement of reporters as well as
አሁን ትክክል ነው እንዳልሹም በጋዜጠኞች በነጻ የመንቀሳቀስ መብቶች ላይና በባዕዳን የሰብአዊ መብቶች አጥኚዎች ላይ ብዙ ገደቦች አሉ። ወደ አንዳንድ ክልሎች መግባት ይከለከላሉ። በእነዚህ ገደቦች ሳቢያ በዋናነት የሚደርሰው ችግር የመረጃ እጥረት ሲሆን በእነዚህ አካባቢዎች ስለ መንግስቱ የልማት ፕሮጀክቶች ስለ ተቋም ግንባታ ሂደቶች በአካባቢው ስለሚካሄዱ የተቃውሞ እንቅስቃሴዎች መንግስት ከሚለው በቀር በትክክል ምን እየተካሄደ እንደሆነ ማወቅ አይቻልም። በአሁኑ ወቅት አገሪቱ ውስጥ አንድ ብቻ ብሔራዊ የሰብአዊ መብቶች ድርጅት ነው ያለው። የሰብአዊ መብቶች ጉባኤ ራሱም ቢሆን የሰራተኞቹን ቁጥር እንዲቀንስ ተደርጓል። ባለፉት በርካታ አመታት በዚያው ምክንያት በሁሉም አካባቢዎች ታዛቢዎቹን መላክ አልቻለም። በጀቱም ተቀንሷል። ሰራተኞቹ ከመንግስት ማስፈራራት ስለሚደርስባቸው ችግሮቹን አበራክተውበታል።
ኢትዮጵያ ከውጭ መጠነ ሰፊ እርዳታ ታገኛለች። መንግስት በዚያ በእርዳታ በተገኘ ገንዘብ ላይ ተጠያቂነት ሳይኖርበት ያላንዳች ቅድመ ግዴታ እንደፈለገው ያደርጋል ተብሎ ይተቻል። ከህግ አንጻር ይህን አይነቱን አሰራር እንዴት ይመለከቱታል? ሳሌም ጥያቄ አክላለች።
That's right. Ethiopia is a key development partner of several major development donors.
ትክክል ነው። ኢትዮጵያ የበርካታ ለጋሽ ሀገሮች ቁልፍ የልማት ሸሪክ ናት። መንግስቱ ግን አንቺ እንዳልሽው በእርዳታ የተገኘውን ገንዘብ መቆጣጠር ይፈልጋል። ገንዘቡንም ራሱ መንግስቱ ወደ ፈለገው አቅጣጫ ነው መምራት የሚሻው። ወደ ብሔራዊ ልማት ግቦች ወደሚላቸው ፕሮጀክቶች ነው መምራት የሚፈልገው።
መንግስት ብዙ የሚተቸውን የኢትዮጵያ ጸረ ሽብር ህግ የፖለቲካ ተቃዋሚዎችንና ጋዜጠኞችን ለማፈን ይጠቀምበታል ነው የሚባለው። እንደሚያውቁት ደግሞ በቅርቡ የቀድሞ የሰማያዊ ፓርቲ አባል ዮናታን ተስፋዬ በፌስቡክ ላይ ባወጣው ጽሑፍ ምክንያት በስድስት ዓመት ከስድስት ወር እንዲቀጣ ተፈርዶበታል። በዚህስ ላይ ትንሽ የሚሉን ነገር ይኖራል?
This is not a pattern that is unique to Ethiopia. The terrorism law has very broad.
ይሄ እኮ የኢትዮጵያ መንግስት ብቻ የሚያደርገው አይደለም። የጸረ ሽብር ህጉ ሰፊ ትርጉም አለው። ባለፉት 10 አመታት ከሳሐራ በታችና በሌሎች የአፍሪካ ሀገሮች የተላለፉ የጸረ ሽብር እና ለሽብር ድጋፍ መስጠት የሚሉ ህጎች በብዛት ሰፊ ትርጉም ያላቸው ናቸው። ስለዚህ መንግስታት በተቃዋሚዎቻቸውና በጋዜጠኞች ላይ እነዚህን ህጎች በመሳሪያነት ይጠቀሙባቸዋል። የተቃውሞ ሰልፍ በሚያደራጁ በወታደሮች የሚካሄዱ አመጻዎችን በሚዘግቡ ጋዜጠኞች ላይ መንግስት እነዚህን ህጎች የሚጠቀመው ጽንፈኞች መንግስትን በኃይል ለመናድ ተንቀሳቀሱ ቡድኖች እያለ በመክሰስ ነው። ቀውስ ውስጥ በገባ ቁጥር ወይንም ከመርጫዎች አስቀድሞ ሲጠቀምባቸው ታይቷል።
ሳሌም ሰለሞን በመቀጠል ያነሳችሁ ጥያቄ ኢትዮጵያ በአካባቢው ሀገሮች የምትጫወተውን የጸጥታ ጥበቃ ሚናና በዚያ ምክንያት የሰብአዊ መብቶች አያያዟ በውጭ መንግስታት ቸል መባሉን የተመለከተ ነው። በተለይ ባለፈው አመት ሀገሪቱ ውስጥ ተከታታይ የተቃውሞ እንቅስቃሴ መካሄዱና የመንግስቱን የኃይል ምላሽ በተመለከተ ብዙ መተቸቱን ታነሳለች ሳሌም።
Exactly. But the fact that there hasn't been a change in policy and you see even on the European side where European governments continue to
በትክክል ነገር ግን ፖሊሲውን አስመልክቶ ምንም ለውጥ ያለመደረጉ ሀቅ ሁኔታውን ግልጽ ያደርጋል። ከአውሮፓውያኑ ወገን ብናይ መንግስታት አሁንም ከኢትዮጵያ መንግስት ጋር ፍልሰተኞች ምክንያት በቅርበት መሳታቸውን ቀጥለዋል። ኢትዮጵያ በተለይ በአፍሪካ ቀንድ አካባቢ ያለውን የስደተኞች ችግር ለመፍታት በሚደረጉ ጥረቶች እንደ ቁልፍ አጋር ነው የምትታየው። ተቃውሞቹ እየተካሄዱ በነበሩበት ጊዜ እንኳን ኢትዮጵያ ፍልሰተኞችን የተመለከቱ ስምምነቶች ትፈራረም ነበር። እናም በሀገር ውስጥ ሁከት በመቀስቀሱ ምክንያት የውጭ መንግስታት በኢትዮጵያ ላይ የሚከተሉት ፖሊሲ ግዙፍ ለውጥ አልታየበትም።
ሳስኪያ ከሳሌም ሰለሞን በመጨረሻ የቀረበላቸው ጥያቄ እንዲህ የሚል ነው። ይህን ጥናት አድርገው ሪፖርት ጽፈዋል። የኢትዮጵያ መንግስት አካሄዱን እንዲቀይርና ተጽዕኖ በማሳደር ሁሉን አሳታፊ የሆነ ውይይት በእነዚህ ጉዳዮች ላይ እንዲያደርግ የሚያቀርቡት ሐሳብ ካለ ቢያካፍሉን።
Yeah, it's a difficult question. I think
I mean, one issue is exactly the one you highlight, is continued pushing at the highest level. ሁኔታዎችን እንዲፈትሹ መክፋት ነው። የወቅቱ በኢትዮጵያ ያለው የፖለቲካ አደረጃጀት ወደፊት ለረጅም ጊዜ ቀጣይነት ያለው አይመስልም። ነገር ግን በኢትዮጵያ የሚደረጉ የፖለቲካ ለውጦች ሰላምና መረጋጋትን የሚያመጡ ለአውሮፓም ሆነ ለዩናይትድ ስቴትስ አስተማማኝ ሸሪክ እንድትሆን የሚያበቃት ቢሆን ይመረጣል።
በካርኔጊ ያለም ሰላም ተቋም የዲሞክራሲና የሕግ የበላይነት መርሃ ግብር አጥኚ ሳስኪያ ብረህነሄር ሲያጠቃልሉ የኢትዮጵያ መንግስት ጸረ ሽብር ሕጎችንና የኤንጂኦ ማለትም ከመንግስት ነጻ የሆኑ ድርጅቶች ሕጎችን የሕዝብ ብሶቶችን ለመገደብ በመጠቀም ከሚታወቁ በዓለም ዙሪያ ከሚገኙ መንግስታት አንዱ ነው። መንግስቱ ለሕዝብ ቅሬታዎች መፍትሄ ካልፈለገላቸው ሌላ መውጫ ቀዳዳ ሊፈልጉ እንደሚችሉ ሊገነዘብ ይገባል ሲሉ ደምድመዋል። በሌላ በኩል አድማጮች የካርኔጊ ኤንዳውመንት ለዓለም አቀፍ ሰላም ተቋም ይህንን በሳስኪያ ብርሃን ማህር የተጻፈ የጥናት ሪፖርት ባወጣበት ዕለት የተጠየቁት የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም ሪፖርቱ የወጣው በዚያን ዕለት በመሆኑ ለጊዜው መልስ ሊሰጡን እንደማይችሉ ገልጸውልን ነበር።
ሪፖርቱ እንግዲህ ዛሬ እንደወጣ እኔም ሰምቻለሁ። ግን ባላየሁትና ባላነበብኩት ሪፖርት ላይ አስተያየት መስጠት ከሙያም ከስነ ምግባር አንጻር ትክክል አይደለም፣ ወደፊት አይተን መናገር እንችላለን።
ዛሬ እንደገና ወደ አቶ መለስ ዓለም ተመልሰን አስተያየታቸውን ጠይቀን ነበር። ከዚያ የሚበልጡ ጉዳዮች ያሉባቸው መሆኑን ገልጸው ወደ ኋላ ተመልሰውም እንደማይነጋገሩበት ነግረውናል። ሌላም ዜና ደርሶናል። አሁን አድማጮች አነባዋለሁ። ሶማሊያ ዋና ከተማ ሞቃዲሾ ውስጥ በሚገኝ ሰው የሚበዛበት አንድ ምግብ ቤት ላይ ማምሻውን በተከፈተ የፍንዳታና የተኩስ ጥቃት ቢያንስ 7 ሰው መገደሉ ተገልጿል። ይህንን ኢትዮጵያውያን እንደሚሰሩበትና እንደሚገለገሉበት የተነገረ ምግብ ቤት ብዙ የውጭ ሰዎችና የመንግሥት ሠራተኞች እንደሚያዘወትሩት ታውቋል። ቡድኑ እስካሁን ኃላፊነት በይፋ ባይወስድም የአልሻባብ ታጣቂዎች መሆናቸው የተጠረጠረው ጥቃት አድራሾች በቅድሚያ በሆቴሉ ደጃፍ ላይ አንዲት መኪና ላይ የተጠመደ ፈንጂ ካፈነዱ በኋላ በግማሽ ደቂቃ ጊዜ ውስጥ መሳሪያ የታጠቁ ሰዎች ሆቴሉ ውስጥ ገብተው ተኩስ መክፈታቸውን የዓይን እማኞች ለቪኦኤ ተናግረዋል። በስፍራው ፈጥነው ከደረሱ ጋዜጠኞች መካከል የነበረው የቪኦኤ የሞቃዲሾ ሪፖርተር ራሱ 7 አስከሬኖችን ወድቀው ማየቱን አመልክቷል። በህንጻው ላይ የደረሰው ጉዳት እጅግ ከፍተኛ መሆኑንና ብዙ ሰው ወይም አስከሬንም ከፍርስራሾች ስር ሊኖር እንደሚችል ተናግሯል ሪፖርተሩ። ህንጻው ውስጥ ከምግብ ቤቱ በተጨማሪ የውበት ሳሎን፣ የማሳጅ ማዕከልና የሁካ ወይም ሺሻ ቤት እንደሚገኝበት ታውቋል። አሁን ከህንጻው ውስጥ ተኩስ ባይኖርም አካባቢውን ለማጽዳትና የተረፉትን የማውጣት ሥራ ለመጀመር እየተጣደፉ መሆናቸውን የሶማሊያ ፖሊስ መኮንን የሆኑት አደን መሐመድ ለቪኦኤ ተናግረዋል። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ዩናይትድ ስቴትስ በሁለተኛው የዓለም ጦርነት ምጣኔ ሀብታቸው የዳሸቀባቸውን የምዕራብ አውሮፓ ሀገሮችን ለመርዳት ያወጣችው ማርሻል ፕላን ተብሎ የሚታወቀው መርሃ ግብር 70ኛ ዓመት በዚህ በሰኔ ወር ይከበራል። እጅግ ስኬታማ ከሆኑ የዩናይትድ ስቴትስ የ20ኛው ምዕት ዓመት የውጭ ፖሊሲ መርሃ ግብሮች አንዱ የሆነውን ማርሻል ፕላንን የወቅቱ የብሪታንያ ጠቅላይ ሚኒስትር ዊንስተን ቸርችል በታሪክ ውስጥ በማናቸውም ታላቅ የዓለም ሀያል ወደር የሌለው ከራስ ወዳድነት እጅግ የራቀ ተግባር ሲሉ እንዳደነቁት የዛሬው ርዕሰ አንቀጽ በመግለጽ ጽሑፉን ይጀምራል። በኋላኞቹ የ1940ዎቹ ዓመታት በሁለተኛው የዓለም ጦርነት መጣኔ ሀብታቸው የደቀቀው የአውሮፓ ሀገሮች ለማንሰራራት እጅግ ከባድ ሆኖባቸው ነበር። ጦርነቱ ካበቃ ከሁለት ዓመታት በኋላም አውሮፓ ወደ ቅድመ ጦርነቱ የርሻም ሆነ የኢንዱስትሪ ምርት ደረጃዋ ለመድረስ እጅግ አዳጋች ሆኖባት እንደቆየ ርሳንቀጹ አክሎ አውስቷል። የሥራ አጡ ቁጥር ገዝፎ የምግብ እጥረቱ ተባብሶ የኢኮኖሚውን የማንሰራራት አቅም አዳክሞት ነበር። ዩናይትድ ስቴትስ የአውሮፓን ሀገሮች ለማረጋጋትና የኢንዱስትሪና የግብርና ምርታቸውን ለማጠናከር በወቅቱ የውጭ ጉዳይ ሚኒስትሯ በጆርጅ ማርሻል ስም የተሰየመውን ማርሻል ፕላን ነደፈች። በ1948ና 51 መካከል በነበሩት ዓመታት ዩናይትድ ስቴትስ ለ17 የምዕራብ አውሮፓ ሀገሮች ቀድሞ ጠላቶቿ ለነበሩት ለኢጣሊያና ለጀርመን ሳይቀር በቀጥታ ኢንቨስትመንት መልክ 13 ቢሊዮን ዶላር አጎረፈች። በዛሬ ሂሳብ ወደ 130 ቢሊዮን ዶላር ማለት ነው። የምስራቅ አውሮፓ ሀገሮችም በሶቪየት ህብረት ታዘው እንቢ ባይሉ ኖሮ እርዳታ እንስጣችሁ ተብለው እንደነበረ ርሳንቀጹ አስታውሷል። በዩናይትድ ስቴትስ የማርሻል ፕላን እርዳታ ታዲያ የምዕራብ አውሮፓ ከባድ ኢንዱስትሪ መሰረት ሊንቀሳቀስ ቻለ። እናም ለብዙ ሚሊዮን ሰዎች የሥራ ዕድል ተፈጠረ። መጣኔ ሀብታቸውና የፖለቲካ ሥርዓታቸው ተረጋጋ። አጠቃላይ ብሔራዊ ምርታቸው ከ15 እስከ 25 ከመቶ በሚደርስ መጠን አደገ። 1951 ላይ ሲደረስ ማርሻል ፕላን መርሃ ግብር የታቀደለትን አውሮፓውያን በየሀገሮቻቸው በአጠቃላይ ደግሞ በአህጉራቸው ምጣኔ ሀብት የወደፊት ዕጣ እምነት እንዲያድርባቸው የማድረግ ዓላማውን ለማሳካት ችሏል። ምዕራብ አውሮፓ የብሩህ ተስፋ ጎዳናዋን ልትያያዝ ችላለች። ማርሻል ፕላን አውሮፓ እንድታንሰራራና የመጣኔ ሀብት እድገቷ እንዲፋጠን ከማገዙም በላይ ዩናይትድ ስቴትስና አውሮፓ ከሰባ ዓመታት በላይ በዘለቀ ሰላምና ብልጽግና ለመኖር ያበቃቸውን መሰረት ጥሏል ሲሉ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን የተናገሩትን ርሳንቀጹ ጠቅሶታል። እንዲያውም ከዚያ በላይ ማርሻል ፕላን አውሮፓ ነጻ፣ ሰላማዊና የበለጸገች ሆና እንድትዘልቅ የረዳውን አትላንቲክን ተሻጋሪ ትስስርና አጋርነት ለመመስረት አብቅቷል ብለዋል። በደህንነታችንና በአንድነታችን እንዲሁም በብልጽግናችን ላይ አዳዲስ ስጋቶች በተደቀኑበት በአሁኑ ወቅት ደግሞ ዩናይትድ ስቴትስና አውሮፓ በአንድነት ሲሰሩ ምን ማከናወን እንደሚችሉ ማርሻል ፕላን ያስታውሰናል ሲሉ የውጭ ጉዳይ ሚኒስትሩ የተናገሩትን ጠቅሶ የዛሬው ርዕሰ አንቀጽ ጽሑፉን አጠቃልሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የአሜሪካ ድምጽ ሬዲዮ የአማርኛው አገልግሎት በ19 በ22 እና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀነው የአንድ ሰዓት ፕሮግራም እዚህ ላይ አበቃ።
ያስተናገድናችሁ ሰለሞን ክፍሌና
አዳነች ፍስሐዬ ነን።
ነገ ሐሙስ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። ለዛሬ በተወዳጁ ጌታቸው ካሳ እወድሻለሁ ዜና እንሰናበታለን። ሰላም ተናደሩ። ከልብ ከመነጨ ከእውነተኛ Shoot me in the heart.
በጣም እኔ ባርቻል Yeah.